ይህ ፖድካስት የሚቀርብላችሁ ከግብርና ሚኒስቴር ጋር በመተባበር በጂአይዜድ ሲኤልኤም ፕሮጀክት ነው።
ጤና ይስጥልን አድማጮች፣ ባላችሁበት የከበረ ሰላምታችን ይድረሳችሁ።
መልካም ጆዲት፣ ሳምንቱስ ላንቺ እንዴት ነበር? የኔ ጥያቄ ነው።
መልካም ነበር እንዳልልህ እንዲሁ እንደባከንኩ ነው የቆየሁት።
ምን ነው ምን ነካሽ?
ያው እንደምታውቀው መደበኛ ስራዬን እየሰራሁ የርቀት ትምህርት ማራለሁ።
አውቃለሁ።
በዚህ ላይ ነፍሰ ጡር እንደመሆነ እርግዝናዬም እየተጫጫነኝ ነው።
ኦ
ከመደበኛ ስራዬን በተጨማሪ ባለፈው አንድ ፕሮጀክት ጀምሬ እሱን ሳልጨርስ ደግሞ ሌላ አቅድኩኝ።
ታይ እንጂ።
አዎ፣ ከዚያም በላይ ደግሞ የቤተሰብ ጉዳይ ሲመጣብኝ እንዲሁ እሱ ማዋክቦኝ።
ወይ መዋከብ ስንት ቦታ ልትሆኝ ነው?
ከአንተ እስከ ምን አዲስ ነገር አለ?
ውሽ የኔን እንኳን ተዋክሽ።
ምን ነው?
ሳምንቱን ሙሉ ምንም ሳላቅድ ምንም ሳልሰራ እንዲሁ በቃ ከጓደኞቼ ጋር ስቧልትና ስቦተልክ ቦዝኛ አሳለፍኩ።
ይገርማል። እንዴት ሰው ምንም ስራ ሳይሰራ ሳምንት ያክል ይቆያል?
እኔም የገረመኝ ይሄ አይደል?
አየህ፣ እኔም አንተም ማስተካከዳችን ጤናም አልነበረም ማለት ነው።
ኧረ አንቺ ትሻያለሽ በአንድ ፊቱኑ፣ ቢያንስ የሆነ ነገር እሰራለሁ ብለሽ እቅድ ይዘሻል።
ያልተጠናና መተግበር የማይቻል እቅድ ማቀድም ሆነ ምንም አለማቀድ ትክክል አይደለም።
አዎ ዮዲት፣ ልክ ነሽ። የዘፈን ዳርዳርታው እስክስታ ነው እንደሚባለው፣ ቀደም ሲል ስለ እቅዶቻችንና ስለ አፈጻጸማቸው ያወራ ነው ወደ ዛሬው መርሃ ግብራችን ከመግባታችን በፊት መንደርደሪያ እንዲሆን ነው።
አዎ እንግዲህ አድማጮቻችን፣ በባለፈው ዝግጅቶቻችን ስለ ማህበረሰብ አቀፍ የተፈጥሮ ሀብት እንክብካቤ በተለያየ መልኩ ስንወያይ ቆይተናል።
እውነት ብለሻል። ህይወት አሊያም ስራ በእቅድ ካልተመራ ልጓም እንደሌለው ፈረስ ማደር
የሚሄድበትን አቅጣጫ አያውቅም ለማለት ነው።
አዎ ስራን በእቅድ በመምራት የተሳኩና ያልተሳኩ ተግባራትን በመለየት
እንዲሁም ያለንበትን የስራ አፈጻጸም በመገምገም ለቀጣይ ጠንካራ ጎንና ድክመቶችን ለይቶ በማወቅ በተለይም በተፋሰስ ልማት ላይ የተፈጥሮ ሀብትን ለመጠበቅ እና ልማትን ለማሳለጥ ጉልህ ሚና ይኖረዋል።
በእርግጥ እውነት ነው። ማህበረሰቡ በተለይም አርሶ አደሩ የተፋሰስ ልማት እቅዶችን አቅዶ የተሳካ ስራዎችን ለመስራት ምን ደረጃ ላይ ይገኛል የሚለውን ለማወቅ ያለውን እንድምታም እንግዲህ ተከታትለን የምንመለስ ይሆናል።
በቅድሚያ ግን ወደ አማራ ክልል ባህር ዳር ከተማ ሄደን በክልሉ የግብርና ቢሮ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክቶሬት ዳይሬክተር አቶ እስመል አለም ምህረት የሚሉንን እንስማ። ምክንያቱም እሳቸው ስለ አርሶ አደሩ ሀብት አጠቃቀምና አስተቃቀድ ሰፋ ያለ ግንዛቤ ስለሚያስጨብጡ ነው።
መልካም እንቀጥል።
የፕላኒንግ ጉዳይ በተለይ ደስ ተፋሰሶች እኛ ጋር በፊት እቅድ ከላይ ወደታች ነው ሄደ ከላይ ወደ ታች ሲሄድ ብዙ ጊዜ እንትኖች የነበሩት በሚሰራው ተፋሰስ ላይ የማይሆኑ ቴክኖሎጂዎች ወይም የማይሰሩ ቴክኖሎጂዎች እዛ ተፋሰስ ላይ ሄደው ሄዶ ይደርሳሉ። ከባህር ዳር ተነስቶ በረህት ላይ ለአንድ ወረዳ እቅድ እንሰጣለን። ከባህር ዳር ተነስተን የመጨረሻው ጃናሞራ እንትን ላይ እቅድ ይሰጣል እና ያ በጣም ትልቅ ችግር ነበረ። መጨረሻ አካባቢ ነው ወደ 2008 2009 አካባቢ ይመስለኛል፣ ይህ ትክክል አይደለም ምን እናድርግ የሚል በክልል ደረጃ ትልቅ ውይይት ተደረገ። እንሞክረው ብለን 2009 ላይ ይመስለኛል 2009 ላይ እቅድ ከተፋሰስ ተነስቶ ተጠቃሚው እያጸደቀው መምጣት አለበት የሚል እቅድ ዘን ተነሳል። 2009 ላይ እውነት ለመናገር አንድ የመጀመሪያም ስለነበረ ይመስለኛል አንድ አራት ወር አካባቢ ፈጀብን ከተፋሰስ ተነስቶ እዚህ ለመድረስ ማለት ነው። የዚያን ጊዜ ያንን ሲደርስ እኔ አሁን እኛ ሳየው የዚያን ጊዜ እኛ ባለሙያዎች አልተረዳነውም ነበር የሚል እምነት አለ። ምክንያቱም ሶስት ወር ማለት ምንም ማለት አይደለም። ከተፋሰስ ተነስቶ በእያንዳንዷ ተፋሰስ ላይ ታቅዳ በቀበሌ ተጠቃሉ እንደገና ወረዳ ላይ ሄዶ ዞን ላይ ሄዶ ክልል ለመድረስ በጣም ብዙ ጊዜ መውሰድ ነበረበት። አየ ነው እኛም ተከታተል ነው 2010 ቢያንስ የዚያን ጊዜ ምንድን ነው ይሄ እቅድ ከላይ የሚመጣ የሚለውን ቀነስ ነው እንደ ቢሮ ማለት ነው። 2010 ዓመተ ምህረት ላይ ይሄን ነገር በሰፊው ገባንበትና ኦልሞስት ከመጋቢት ጀምረን መስከረም ላይ ያጠቃል የተሻለ እቅድ የሚባለው ያን ወቅት ነው 2010 ላይ ማለት ነው። ቢያንስ እቅድ ከተፋሰስ ተነስቷል የሚል እምነት አለን የዚያን ጊዜ ሙሉ ለሙሉ። ይሄ ልምድ የተወሰደው ይሄን ልምድ ከየት አመጣችሁት ብትሉን የመጀመሪያው መሬት የሚባል ፕሮጀክት እዚህ ነበረ ግብርና ቢሮ ላይ እስከ 2001 2002 አካባቢ የሚሰራ ከሱ ልምድ ተው እንዴት ነው እነሱ ያቀዱ የነበሩት የሚል እንትን አለ። ሌላው ፒኤስኤንፒ የእነሱ ልምድ እንደገና መውሰድ ጀመር። እንደገና ኤስኤልኤም ቀደም ብሎ ስለገባ በጥቅሉ ኤስኤልኤም ነው የምንለው። ጄፍ ደብሊው አለ ሲዳ ካናዳ የሚባል ነበር ቼፍ ደብሉ ያለን ባንክ እንደዚህ ሁሉችንም የሰለም ነው እንላችሁ የነሱን ወሰርንና የነሱንም ተመክሮ ቀመር እንደገና ደግሞ ሌሎችም ነበሩ እንደዚህ አይነት ፕሮጀክቶች የነሱን ቀምረን 2010 ላይ ተጠናክረን ገባንበት የተሻለ ቅድ ያመጣል ብለን እናስባለን።
አሁን ደግሞ አርሶ አደሩ ጋር ወረድ ብለን እናደምጣለን።
ኦ እዚያው ምድር በሐሳብ ልትወስደኝ ነው?
እንዴታ በሚገባ አቤት አርሶ አደሩ ቀዮ ድረስ ቲጂ የሚያደርግልሽ አቀባበል እኔ አንዳንዴ በቃ ምን እንደሚያስመኘኝ ታውቂያለሽ?
ምን ይሆን?
እዚ ከተማ ያለኝ ነገር ሁሉ ነገርን ትቼ ወደ ገጠሩ መመለስ።
እሱስ አንተ ብቻ አይደለህም እኔም እንዲሁም እኛሉ።
በእንግዲህ አሁን ትኩስ ድንቻችንን በዋዜ እየበላን ያደረግነውን ውይይት እንከታተል። አቤት ትኩስ ድንች በዋዜ እንዴት እንደሚጥም
አቤት ሰው ማስኩም ጀስትልበት
ምንም ማድረግ አልችልም። በቃ እንግዲህ ምራቅሽን መዋጥፍቻ
በልቀጥል እስኪ።
እሺ የዮዲት ውይይቱን ያደረግነው በአማራ ብሔራዊ ክልላዊ መንግስት በአዊ ዞን ሲሆን ናሳርካን የተፋሰስ የህብረት ስራ ማህበር ባሰራው በራሱ ቢሮ ውስጥ ነው። ይህ የተፋሰስ ህብረት ስራ ማህበር የሚገኘው ደግሞ ከእንጂባራ ከተማ በስተምስራቅ 10 ኪሎ ሜትር ላይ ነው። የተፋሰስ ህብረት ስራ ማህበር አባላቱ በቅድ ዙሪያ ምን ይላሉ? እስኪ ከራሳቸው አንደበት እናዳምጣቸው።
ቀደም እንግዲህ ስናቅዳው በቅድ ነው ምንም ማራ ለምሳሌ ብንወስድ አንድ ከቀዳችን አካል ላይ ብንወስድ መሬትን የማዳን ስራ መንሰራ ከሆነ ባለሙያ ጋራ ተደጋግፈን ኮሚቴው በጋራ ሆኖ የስራ አመራር ኮሚቴው በጋራ ሆኖ ኑሳኑማ በጋራ ሆነን ዘንድሮ ምን ያህል ሄክታር ቦረቦር ማዳን አለብን ትክልት መሸፈን አለብን በሚል እናቀዳለን። ካቀድነ በኋላ ምን ያህሉን ዘንድሮ ምን ያህል በጀት አለን ትክልቱን ምን ያህል ማስገዛት ይችላል ምን ያህል ሄክታር መትከል እንችላለን በሚል በቅድ ነው ምንመራ። ከኢኮኖሚ ጋር ተያይዞ ለምሳሌ ብድር በመንሰጥበት ከሰዓት ከባቢውን ይለውጥ ምን አለ በመስራ ዘርፍ ላይ ከቀዳችን አሁን አንድ የቀዳችን አካል ምናረገው ሳት ማርባት ላይ ህዝቡን የዚህን የነሳርካ ተፋሰስን ህብረት ስራ ማህበር ተጠቃሚ ለዋጭ የሆነውን የስራ ዘርፍ በመምረጥ ለምሳሌ ድልብ ላይ ከባቢውን ይለያል በኢኮኖሚ ከነበራቸው ድክመት የተሻለ ይለውጣል ተጠቃሚ ያረጋል ካላቸው የኢኮኖሚ ውድቀት ሊለውጥ ይችላል በሚል በእቅድ አካተን ከማድለብ ላይ ስራ እንሰራለን። እዙን በሚለውጥ ነገር ነው ቅድምና ቅድ በዚያ መሰረት በእቅዳችን መሰረት እያሳተፍን ስራችን እየሰራን እንገኛለን።
እሱ ባለው ነጻነት በባንጃ ወረዳ የተፈጥሮ ሀብት ባለሙያ ነው። ስለ ናሳርካን የተፋሰስ ህብረት ስራ ማህበር አስተቃቀድና እድገት እንዲህ ይነግረናል።
እንግዲህ እዚህ ናሳርካን ዋተርሺፕ ሲጀመር ያው ጥያቄዎች ሁለት ስለሆኑ ከመጀመሪያው ጀምሬ ልመልስና እንግዲህ ህብረተሰቡ ወደ ተፋሰስ ማህበር ሲያድግ መጀመሪያ የተፋሰስ ማህበር ነበር የሚባለውና ይሄ ማህበር በሂደት ወደ ህብረት ስራ ይደግበ ቢባል ቀደም በተገለጸው መሰረት 2004 መመሪያ ነበር የተፋሰስ ከዚያ በኋላ ወደ ህብረት ስራ ማህበር ማደግ አለበት ከተባለ በኋላ የተወሰኑ ስልጣናዎች ተሰጡ። ከዚያ የህብረት ስራ ማህበር 2012 እና 13 1223 ጋር ተቀናጅቶ ህብረተሰቡ በራሱ አደረጃጀት ይዞ የራሱን ማህበር ማልማት እንዳለበት ተፈጥሮ ሀብቱን አቅዶ መንቀሳቀስ ያለበት ወደ ማህበር ሲያድግ ነው በሚል እነዚህ ተፋሰስ ማህበሮች ናሳርካን በሚል ተመረጠ። ቦርደሩ ተመረጠ። አዋሳኙ ሁሉ ነገር ከተለየና የተጠቃሚ ህብረተሰብ ከተለየ በኋላ መጀመሪያ የተደረገው የስራ አስፈጻሚ እነዚህ አስመራጭ ኮሚቴዎች ተመረጡ። አስመራጭ ኮሚቴዎች ከተመረጡ በኋላ እነዚህ አስመራጭ ኮሚቴ የሚባሉት ወደ ምርጫ ማይገቡ ገለልተኛ አካሎች ማለት ናቸው። እነዚህ ሰዎች 13ቱን ኮሚቴ በህዝብ ፈቃድ ማን ከማን ይሻላል ሚል ተመረጡ። እነዚህ ከተመረጡ በኋላ በውስጣቸው 18 ኮሚቴዎች 3 ነው የያዙት ቀደም ሲገለጽ እንደነበረው 1 2 3 ሰብሳቢ ጻፊ ገንዘብ ያጅ እየተባለ በውስጣቸው አደረጃጀት ተመሰረተ። እነዚህ ከተመሰረቱ በኋላ ኒሶች ህዝቡ ዩንታ ከሰጣቸው በኋላ እቅዱንስ የሚነሱ መጀመሪያ ህብረት ኮሚቴው ንዑስ ኮሚቴው ጋር እና ባለሙያው ጋር ያለው የተፈጥሮ ሀብት ፖቴንሻሉ ምንድነው መሰራት ያለበት በ2014 15 16 የሶስት አመት እቅድ ምንድነው ብሎ መረጃ ይዞ ከመጣ በኋላ የተፋሰስ ኮሚቴው እና ባለሙያዎች በጋራ ድራፍት ካረጉ በኋላ ወደ ጠቅላላ ጉባኤው ይቀርባል። የጠቅላላ ጉባኤው እቅዱ በስቷል አንሷል እዚህ ቦታ ይቀራል ይሄን መጨመር አለበት ብሎ መሰረት አርጎ ሳበቃ ይጨመራል ማለት ነው። ስለዚህ የጠቅላላ ጉባኤው እዚያ አከባቢ ላይ ያላያችሁት እቅድ አለ እዚህ ቦታ ላይ የተጨመራለ ብድርም ሲሰጥ እያንዳንዱ ሰው ከከሌል ከሌ መውሰድ አለበት ብሎ ሀሳብ ከተሰጠ በኋላ ይጠቃለልና ወደ ወረዳ ተጠቃሎ ይሄዳል። ከዚያ በኋላ እኛም አይተንበት እነሱም አጽድቀው ጠቅላላ ጉባኤው ነው ወሳኙ። ጠቅላላ ጉባኤው ከወሰደ በኋላ የሚወስነው ውሳኔ ቀኑን ጭምር ነው። ለምሳሌ የተፈጥሮ ሀብት ጊዜ መቼ እንሰራለን? 15 ቀን ነው? 20 ቀን እንሰራለን? ለትክልት ምን ያህል ቦታ ያስፈልገናል? የትኛው ነው ግጦሽ የምናደርገው የሚለውን አብረው ከወሰኑ በኋላ የጠቅላላ ጉባኤው ካጸደቀ በኋላ እቅድ ሆኖ አመታዊ እቅድ 3 አመታዊ እቅድ ይሆናል ማለት ነው። የመሬት አጠቃቀም እቅድ በተመለከተ እንግዲህ እነዚህ ኮሚቴዎች የመሬት አጠቃቀም ኮሚቴ ማለት እዚህ ባለሙያዎችም አሉ። በተሰጡ ፓራሜትሮች መሰረት ካፓቢሊቲያቸውን ለይተው እነዚህ ልየታዎች ከለዩ በኋላ ማነቆች ምንድን ናቸው? የመሬቱ 7 ማነቆች ምንድን ናቸው? ከተለዩ በኋላ ህብረተሰቡ የራሱን ማሳ የራሱን ፍላጎት ኢኮኖሚያዊና አዋጭነቱን ካስረዳ በኋላ በሚችሉት በአካባቢው መለየት ለምሳሌ የአፈር ለምነትም ይለዩበት፣ ድንጋያማ የሆነበትም ይለዩበት፣ የተሸረሸረ ወይም ጎርፍ የበላው መሬትን የሚለዩበት የተቀመጡ ነጥቦች ስላሉ በዚያ መሰረት ማሳ ለማሳ እየዞሩ ባለሙያዎች ጋርና ኮሚቴዎች ሆነው የአጠቃቀም እቅዱን ይሰራሉ ማለት ነው። ይህ አጠቃቀም እቅድ ከመጣ በኋላ ወደ ህዝቡ ደረጃቸው ይለያል። ለመሬት ለምርታማም ይሆን ለደንም ይሆን ለግጦሽምና ሌሎች ተብሎ ይለያሉ። ከዚህ በኋላ አርሶ አደሩ በራሱ ማሳ ላይ የራሱን ይሁንታ ይሰጣል። ኢኮኖሚካ አዋጭነቱን ጨምሮ የኔ መሬት ከዚህ አንጻር ወደዚህ ቢሆን ይሻላል ብሎ አብሮ ይሁንታ ይሰጣል። ከዚያ በኋላ የየራሱን ከተደመረና ሰማፕ ከሆነ በኋላ የጠቅላላ ጉባኤው በጋራ ሆኖ ይጸድቃል። ያ የጸደቀው እቅድ አጠቃላይ የተፋሰሱ እቅድ ሆኖ ይቀጥላል ማለት ነው።
አቶ ሹምዬ ያሰፋና ወይዘሮ ባንቺ አምላክ ሞላ የደን ባለሙያ ሲሆኑ፣
ወይዘሮ ሷለም ሳሉ ላይ የተፈጥሮ ሀብት ልማት ጥበቃና አጠቃቀም ዳይሬክቶሬት የመሬት አጠቃቀም እቅድ ባለሙያ ናቸው። ስለ ክልላቸው የተፋሰስ ስራ አስተቃቀድ ላይ ያለውን ተሞክሮ ያወያዩናል። አቶ ሹምዬ ያሰፋ፣
በተለይ አሁን እንደ አማራ ክልል የተሻለ ውጤት የተገኘባቸው ምን ብናደርግ ነው፣ ምን የተለየ ነገር አለው የሚል ነገር የተነሳ ነገር አለ። ከእሱ ጋር ተያይዞ ምናልባት አሁን ዋናው የምንሰራው ስራ ከታች ተፋስ ላይ ነው፣ ለህብረተሰቡ ነው የሚሰራው ስራ እና እዚህ ላይ ህብረተሰቡ ከመጀመሪያው በእቅድ ወቅት እንዲሳተፍ ከማድረግ አኳያ ትልቅ ስራ ይሰራል። እንደተባለው ተፋሱ ምን ችግር አለው፣ የሚያስፈልጋቸው ነገሮች ምን ምን ናቸው፣ ምን የሚጎልድ ነገር አለ የሚለውን ህብረተሰቡ በስራ ወቅት ብቻ ሳይሆን ከመጀመሪያው በእቅድ ወቅት ማለት ነው የተፋስ ኮሚቴዎች በመጀመሪያ ህብረተሰቡን እያነቃነቁ እየመሩ ችግራችን የተፋሱ ምንድን ነው? ምን ማድረግ አለብን? ምን መፍትሄ እናስቀምጥ? ምን እንስራ? መቼ እንስራ? እንዴት እንስራ? የሚለውን ነገር በአግባቡ የመወያየት ነገር አለ። ይህን አድርገን ህብረተሰቡ ተግባብቶ አምኖበት የሚሰራውን ስራ አውቆ ወደ ተፋሱ ይሄዳል ማለት ነው። ዜን በዚህ ልክ ህብረተሰቡ የተዋየንበት ያመነበትን ስራ እሱ መቼ መስራት እንዳለበትም ከመጀመሪያ ቀድሞ ስላወቀ ለመስራት የማይቸገር በአግባቡም ይሰራል። በተመሳሳይ ይህን የሰራውን ስራ ደግሞ ለመጠበቅ አይቸገርም እና በዋናነት ትልቁ ነገር ብዬ የማስበው እኔ ህብረተሰቡ በእቅድ ወቅት እንዲሳተፍ ማድረጉ ለስራችን ትልቅ እገዛ አድርጓል ብዬ አስባለሁ።
ወይዘሮ ሰዓለምስ በዚህ ጉዳይ ላይ ምን ይሉናል?
የተፋሰስ ተጠቃሚዎች የተፋሰስ ኮሚቴዎች እነሱ ሊመሩ የሚችሉ ኮሚቴዎችን ይመርጣሉ በመጀመሪያ ማለት ነው። እና እነዛ ኮሚቴዎች ተፋሰሱን በትክክል የሚያስተዳድሩ ተፋሰሱን ችግር የሚፈቱና የተፋሰስ እቅድም የሚያቀዱ ማለት ነው። የተፋሰስ ኮሚቴዎች ብቻቸውን ሆነው ሳይሆን የሚያቀዱ የሰብል ልማት ባለሙያ፣ የተፈጥሮ ሀብት ልማት ባለሙያ፣ የእንስሳት እርባታ፣ ትምህርት፣ ጤና፣ መንገድ ኢቨን እነዚህ ሁሉ ተሰብስበው ያቺ ተፋሰስ ምን ችግር አለባት፣ እንደውም ለአምስት ዓመት የሚሰራ ወይም ለሶስት ዓመት የሚሰራ ወይም ለሁለት ዓመት የሚሰራ ስራ ሊኖራት ይችላል። ያንን የተፋሰስ እቅድ ለአምስት ዓመት የሚያሰራ ነገር ካለ ለአምስት ዓመት፣ ለሶስት ዓመት የሚያሰራ ከሆነም ለሶስት ዓመት ያቅዳሉ። ከዛ በኋላ ብሬክዳውን ይሰራሉ በየዓመቱ በየዓመቱ ይሄን የሶስት ዓመቱን እቅድ በሶስት ዓመት በእያንዳንድ ዓመቱ ብሬክዳውን ይሰሩና ከዛ በኋላ የአንዱን ዓመት ለመስራት የትኛው ነው ፕራዮሪቲ ሁሉ እንትን ይላሉ። ቅድሚያ የትኛውን ብናስቀድም ይሻላል የሚለውንም ይሰሩና ያን እንትን ካሉ ከሰሩ በኋላ ተፋሰስ ተጠቃሚዎችን በሙሉ ይጠራሉ። ጠቅላላ ጉባኤ ማለት ነው።
ወይዘሮ ባንቺ አምላክ ሞላ ተጨማሪ የሚሉን አለ?
ጥሩ።
ቴክኖሎጂን ይዘን መሬት መፈለግ ሳይሆን መሬትን ይዘን ቴክኖሎጂን ብንመርጥ ይሻላል በሚል ታሳቢ እንደ ክልል ተነጋግረን፣ ስለዚህ ያ ተፋሰስ ፖቴንሻሉን መሰረት አድርጎ ዋና ጎል ምንድነው? እቅድ ነው። እቅድ አሁን ነው የጀመረው። ቀድመን የፊዚካል ስራ ከጨረስን በኋላ ወደ እቅድ ነው የገባ ነው። አሁን እቅድ ላይ ነው ያለ ነው።
ሁለተኛው ደግሞ እዚያ አካባቢ ተሰርተው በተጠናቀቁበት አካባቢ የገቢ ማስገኛ ስራዎች ላይ ፎከስ አድርገን እናቅድ። ይሄ ማለት የገቢ ማስገኛ የምንላቸው አብዛኛው ከፍራፍሬ ጋር እናያይዘው፣ ከውሃ ልማት ጋር እናያይዘው፣ ሶስተኛው ከደን ልማት ጋር እናያይዘው ነው። አራተኛው አግሮ ፎረስተሪ የጥምር ደን እርሻ የምንለው እሱ አካባቢ እናያይዘው ነው። እነዚህን ደግሞ ስፔሲፊክ እናደርጋቸዋለን፣ ቦታዎች እናውቃለን። ለምሳሌ ምስራቅ ጎጃም አካባቢ ትል ከደጀን እንደወጣ ደጀን ይቸና ምናምን የሚባል ከተማ ታውቃለህ። በሱ ስትመጣ አሁን እንትኑ ቤርላንድ የእርሻ መሬት ለምሳሌ እዚህ አካባቢ አግሮ ፎረስተሪ ላይ ሞር ትኩረት ተደርጎ እንዲታቀድ። እዛው ቢቸና እነማይ ነው የሚባለው ወረዳ ወደ ላይ ወደ ደጋ ውስጥ ደግሞ ደን እንትን ማለት ያለበት አለ፣ ደን መተከል ያለበት እዛ አካባቢ ደግሞ በ7% ሄክታሬጃችሁን ባለፈው ዓመት ከሰራችሁት ጨምራችሁ ማቀድ አለባችሁ። አሁን ምንድነው አካባቢውን ባወቀው ቁጥር የት አካባቢ ምን መታቀድ እንዳለበት ኖሃው አለን። ዝም ብሎ እንትን አንለም። ለምሳሌ ምዕራብ አማራው ምዕራብ ጎጃም ላይ መታቀድ ያለበትና ደቡብ ወሎ ወይም ሰሜን ጎንደር ወይም ምን መታቀድ እንዳለበት ምን ታቀዶ መምጣት እንዳለበት ነው ጄኔራል እንትኑ አለ። ስለዚህ ከዚህ አካባቢ ሲመጣ ነው ያንተ ትክክል አይደለም፣ በዚህ መንገድ አስተካክል፣ ይሄንን ደግሞ እንደዚህ አድርገው። ለምሳሌ ዋግ አንድ ወቅት የ14 ቀን ስራ ብቻ አቀዶ መጣ። እንግዲህ ዋግን እንደ ባተዱን በስም ታውቁታላችሁ ምን ያህል ችግር እንዳለ ማለት። ተፈጥሮ ሀብት ካልተሰራ መኖር አይቻልም። ስለዚህ እናንተ 14 ቀን እቅድ አይደለም የአመቱን ሙሉ እቅድ አቀዳችሁ ማምጣት አለባችሁ። ምክንያቱም አካባቢውን እናውቀዋለን፣ በዚህ መንገድ መስራት አለባችሁ ተባሉ። እነሱ ከ14 ቀን ወደ 30 ምናምን ቀን ወስደው አቅደው አመጡ። አዊን ደግሞ ሲታውቁታላቸው አዊ ብሔረሰብ በአብዛኛው በተለያየ እጽዋት ተሸፍኖ ያለ ማለት ነው። እሱ ደግሞ 25 ቀን አቅዶ የሚመጣ ምን ላይ ልሰራው ነው የምንለው እሱ። ለምሳሌ እኛ ከ10 እስከ 15 ቀን አቅዶ ከመጣ በቂ ነው። ምክንያቱም እነሱ አብዛኛው ሸፍኖታል። ስለዚህ እንደዚያ እያደረግ ነው። የት አካባቢ መታቀድ እንዳለበትን ስለምናውቀው በዛ መንገድ ነው ጋይድ እያደረግን ያለ ነው። የእኛ ልጆችም አሁን የሄዱት የት አካባቢ ምን መታቀድ አለበት ቦታውን ስለሚያውቀው በዛ መንገድ ነው እንትን የሚለው እና እቅዱ ዝሮ ዝሮ የዚያን አካባቢ የመልማት አቅምን መሰረት አድርገን አቅድ አምጣ። የለኝም ካልህ ደግሞ እኛ እናሳያለን። ለምሳሌ እዚህ ቆጋ አካባቢ ሰርተን ጨረሰናል። እሺ ዞኑን ያዘ ሄር ወረዳውን ማህበረተሰብ ሄር አሳየናቸው። ለምሳሌ ቆጋ ግድቡ የምታውቁት በሆነ በፈር ዞኑ አጠቃላይ በእንትን ተሞልቷል፣ በደለል ተሞልቷል። ከየት መጣ የማይባል መጤ አረም ታይቶ የማይታወቅ ቆሮታል። ይሄ የተፈጥሮ ሀብት ስራ ነው። ይህን አረሙት። ይህም አንድ ስራ ነው። ለምንድሮ ስራ የለም ምንለው። ከዛ በኋላ ደግሞ ይህንን እንቆፍረውና ከላይ የሚመጣው እንደለ ለዚህ እናቆሙ። ይህም አንድ ስራ ነው። የለም ስለ ነው አለ ምናምን ክርክር አይደለም፣ ማሳየት።
በዚህ ክፍል የዳሰስነውን ስንጠቅልል ማህበረሰብ አቀፍ የተፋሰስ ልማት ስራ አስተቃቅድ ሰብአዊ ሁኔታዎችንና የተፈጥሮ ሀብት ሁኔታዎችን ቅንጅት ባገናዘበ መልኩ መሆን ይኖርበታል። በተጨማሪም ማህበረሰብ አቀፍ የተፋሰስ ልማት ስራ እቅድ ስርዓተ ጾታንና ስነ ምግብን ያማከለ እንዲሁም ተጋላጭ ለሆኑ የህብረተሰብ ክፍሎች ትኩረት በመስጠት ሁሉን የሚያሳትፍ መሆን ይኖርበታል። ይህም በዋናነት ማህበረሰቡ ከአስተቃቀድ ጀምሮ ሲሳተፍ የባለቤትነት ስሜት እንዲኖረው ያግዘዋል። የእቅድ ዝግጅቱ ትግበራን ማዕከል ያደረገና በየወረዳ የሚገኙ አካላትን እንዲሁም ህብረተሰቡን ያሳተፈ ሲሆን የሚከተሉትን የአስተቃቀድ ሂደቶች ይከተላል። የተጋለጡ የተፋሰስ አካባቢዎችን ወይም ክልሎችን መለየትና ቅድሚያ መስጠት፣ በማህበረሰብ ደረጃ የቅድመ እቅድ ዝግጅቶችን ማድረግ፣ ይህም ማለት ማህበረሰብ ግንዛቤን ማስጨበጥና የማህበረሰብ ምስረት ተቋማትን ወይም እንደ ተፋሰስ ህብረት ስራ ማህበራት ያሉትን ማቋቋም ያካትታል። ስነ ህይወታዊና ማህበረሰባዊ ምጣኔ ሀብትን በሚመለከት የተፋሰስ ባህሪያትን ማጥናት፣ የባለድርሻ አካላትን ፍላጎት በአስተቃቀድና አተገባበር ላይ ያላቸውን ሚና መለየት፣ መሰረታዊ ችግሮችንና የተፋሰስ ተጠቃሚዎቹ ያላቸውን አቅም መለየት፣ የትኩረት አቅጣጫዎችን ቅድሚያ መስጠትና መለየት፣ እንዲሁም ለማህበረሰቡ ገቢ የሚያስገኙ ስራዎች ላይ በማተኮር የአካባቢ ጥበቃ ልማት ዘላቂነትን ማረጋገጥ፣ የማህበረሰብ የአቅም ግንባታ ስራ ላይ በማተኮር የባለቤትነት ስሜት ኃላፊነት እንዲሰማቸው ማድረግ፣ የተፋሰስ ልማት ስራ ፕሮግራሙ በሰፊው ማህበረሰብ ዘንድ ያለውን ተቀባይነት ማረጋገጥ፣ እንዲሁም የትግበራ ንድፈ ሀሳቦችን ቅርጽ ማስያዝ ናቸው። ኃይል ይቀጥል።
የዛሬ የመወያያ ጥያቄዎቻችን የአስተቃቀድ ሂደቱ ከታች ከተፋሰሱ ወደ ላይ መሆኑ ያለው ጠቀሜታ ምንድን ነው ብላችሁ ታስባላችሁ? በማህበረሰብ አቀፍ የተፋሰስ ልማት አስተቃቀድና አስተገባበር ስራን የመምራት ሚና የማን መሆን ይገባዋል የሚሉ ሲሆኑ፣ በሚቀጥለው ደግሞ በሌላ ርዕስ እስክንገናኝ
እስከዛው ሰላም ሁኑልን።
ሰላም።
ይህ ፖድካስት የቀረበላችሁ ከግብርና ሚኒስቴር ጋር በመተባበር በጂአይዜድ ሲኤልኤም ፕሮጀክት ነው።